ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ያው ሁለት አመት ያሳለፍነው በጣም አስከፊ በሆነ ጤና በማጣት በራብ በእንግልት በራብርሃን እንደ ዱራራዊት በመሮጥ ጊዜውን ያሳለፍነው።
በኢትዮጵያ መንግስትና በህዋት መካከል የሰላም ስምምነት ተፈርሟል። በዚህ ዙሪያ የትግራይ ክልል ሴቶች ምን አይነት አስተያየት እንዳላቸው ጠይቀናል። ዛሬ ምሽት በመናስተላልፈው ዝግጅታችን ይደመጣል። ይህንና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምጽና የምስል ምህንድስናውን ይከውናል። አብራችሁን እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ባለፉት ሁለት ዓመታት በሰሜን ኢትዮጵያ የተካሄደው ጦርነት የብዙዎችን ህይወት አጥፍቷል። ብዙዎችን ከቤት ንብረታቸውም አፈናቅሏል፣ ንብረት አውድሟል። ጦርነቱ በተለይ በሴቶችና ህጻናት ላይ ከፍተኛ ጉዳት ማድረሱ ሲገለጽ ቆይቷል። በኢትዮጵያ መንግስትና በህዋት መካከል የተካሄደውን የሰላም ስምምነት ሴቶችስ እንዴት ይቀበሉታል ስንል ጥያቄ አቅርበናል። ጥያቄውን ያቀረበው በመቀሌ የሚገኘው ዘጋቢያችን ሙልጌታ አጽባህ ነው። በመቀጠል ይቀርባል።
መምህር ኪሮስ አለማየሁ በጡረታ የሚተዳደሩ የመቀለ ከተማ ነዋሪ እናት ናቸው። ላለፉት አንድ አመት ከስድስት ወራት የጡረታ ክፍያ ሳይከፈላቸው በአስቸጋሪ ሁኔታ እንዳሳለፉት ይናገራሉ።
ያሳለፍኩት ሁለት አመት ሙሉ በችግር ነበረ። በፍርሃትም የአይሮፕላኑ ድብደባና ችግር ይህን ሁሉ በጣም ያሰጋኝ ነበረ። እፈራ ነበር። ያለንን ከጎረቤትም ይሁን ከቤተሰቦች እየተረዳዳን እየተጋገዝን አሳለፍ ነው። ሕክምና ምንም አልነበረም፣ መድኃኒት አይገኝም ነበር።
የተፈረመው የሰላም ስምምነት ተስፋ እንደሰጣቸው ነው የሚገልጹት መምህር ኪሮስ።
አሁን ግን ተስፋው ለወደፊቱ ተስፋ ያለው ይመስላል። ከሰላም ልማት ይገኛል፣ ከጦርነት ግን ውድመት ነው የሚበዛው። የእንስሳት ይሁን የሰው ይሁን የንብረት ይሁን ሁሉ ያወድማል፣ ጦርነት ያወድማል። ሰላም ግን ልማት ያስገኛል። ወጥቼ እመለሳለሁ፣ ቤተ ክርስቲያንም ደርሼ እመለሳለሁ፣ ገበያም እንደዛው እንደ ልቤ ለመውጣት እችላለሁ ማለት ነው።
ከምዕራብ ትግራይ ሑመራ ተፈናቅለው በመቀለ ከተማ ተፈናቃዮች ማዕከል የሚኖሩ ወይዘሮ ሰናይት ገብሩ የተባሉ በበኩላቸው ያለፉት ሁለት ዓመታት ቤታቸው ትተው በብዙ መከራ እንዳሳለፉት ይናገራሉ።
ያው ሁለት ዓመት ያሳለፍነው በጣም አስከፊ በሆነ ጤና በማጣት በራብ በእንግልት በራብርሃን እንደ ዱራራዊት በመሮጥ ጊዜውን ያሳለፍነው። በገዛ ገንዘባችን ተዘግተን የምንበላው አጠን፣ ያው ሰጪ የነበረ ህብረተሰብ መልሶ ለማኝ ሆነን ነው።
የሰላም ስምምነቱ መፈረሙ እንዳስደሰታቸው ገልጸው ወደ ቤታቸው ለመመለስ እንደሚናፍቁ ገልጸዋል። ወይዘሮ ሰናይት
በጣም ደስተኛ ነን፣ ሳንበላ እንደበላን በሽተኛውም ጤና ያገኘበት ረሃዋ ሰላም እንዳገኘን በጣም ተደስተን ያለን። ግን መጨረሻውስ እንዴት ነው? ጊዜው ረዘመብን። ከዛሬ ነገ ከነገ ነገ እያለ ስለምንድን ነው ወቅቱ የረዘመ ብለን ደግሞ መጠራጠር ገብተናል። በእግራችን ብንሄድ ደስተኛ ነን። አገራችን ተናፋቂ ውብ የሆነች የልማት የስራ የሴት ሀገር የወንድ ሀገር የሁሉ ተናፋቂ የሆነች ምዕራን የመጣነ ለመሄድ ፍቃደኛ ነን። የሚቀር ሰውም የለም ከዚህ። ሰላም ማለት ፍቅር ነው። ሰላም ማለት ብሌን አይን ነው። አይን ከጠፋ ማየት አችልም። ሰላም ከሌለ ደግሞ መኖር አችልም። ሰላም ግን ለሰው ልጅ አስፈላጊ ነው። ሰላም፣ ፍቅር፣ ሀዋ እንፈልጋለን።
ቅሳነት ረዳይ የተባለች ጦርነቱ ሲጀመር በመቀለ ዩኒቨርሲቲ የአራተኛ ዓመት የሲቪል ኢንጂነሪንግ ተማሪ እንደነበረች ገልጻ በጦርነቱ ምክንያት ብዙ የቅርብ ሰዎቿ ማጣቷ ትናገራለች። ሁለት ዓመታት በሕይወቷ መክሰሯም አስታውቃለች። አሁን የተፈረመው የሰላም ስምምነት ተስፋ እንዲኖረኝ አድርጎኛል ብላለች ቅሳነት።
ሁለት ዓመት አጥቻለሁ፣ ብዙ ጓደኞቼ አጥቻለሁ፣ ጎረቤትንም ብዙ አጥቻለሁ። በህልም ራሱ ሁሌም ስትሮጥ ነው የምታልመው። በህልም ራሱ የምታልመው እሱ ነው። ሁሌም ትሮጥ አለ፣ ሁሌም እሳት አለ፣ ሁሌም ድሮን አለ፣ ሁሌም ሁሉም ነገር በህልም በቃ መሮጥ ነው። በአካል የምነግርህ መናገር የሚከብደው ነገር በህልም ነው የምታየው። እንቅልፍ እስከ ማጣት ያጣነው ነገር ባይመለስም አትሊስት ለሁለተኛ ጊዜ ወይም ለቀጣይ አይደግመን ብለን ተስፋ አድርገናል። ዘላቂ ሰላም ነው ያሉት። ዘላቂ ሰላም እየጠበቅን ነው። ሞት አትሊስት ሌላው ቀርቶ ሞት ከዚህ በኋላ ሞት አለመኖር ተስፋ ይሰጣል ምንም የሚሞት ወጣት የለም በእነሱም ሳይ በእኛም ሳይ የሚሞት የለምና እሱ ተስፋትም ይሰጣል ሁሉም ወደ ትምህርት ይመለሳል የተቋረጠ ብዙ የጤና አገልግሎት ራሱ ይመለስ ይሆናል ብለን ተስፋ እናደርጋለን መድኃኒት ገብቶ ወላጆች የራስ መድኃኒት ያገኛሉ ብዬ እገምታለሁ ሁለቱም መድኃኒት እያገኙ አይደለም
ዘላቂ ሰላም እንዲሰፍን ፍትህ መስፈን አለበት በተለይ ጾታዊ ጥቃት ለደረሰባቸው ሴቶች ፍትህ የሚያገኙበት መንገድ ሊፈጠር ይገባል ብላለች ቅሳነት
ገለልተኛ የሆነ የምርመራ አካል ገብቶ የጾታዊ ጥቃት የደረሰባቸው ሴቶች እነሱ ፍትህ ያገኛሉ ብዬ ተስፋ አደርጋለሁ የነሱ አምባ ታደሳል ብዬ ተስፋ አደርጋለሁ በጣም ኤቭሪንጅ ኦፍ ትግራይ ተጎድቷል ሁሉም ትግራዋይ ተጎድቷል ለነሱ ፍትህ ይመጣል ብዬ ተስፋ አደርጋለሁ እነሱ ይል እንዲያርጉ ኢንተርናሽናል ኮሚኒቲው ጥረት ያደርጋል ብለን እንገምታለን
የሰላም ስምምነቱ የኤርትራ ሰራዊት እንዳያደናቅፈው ስጋት አለን ሲሉ ነው አስተያየት ሰጪዎቹ የተናገሩት በመርኪሮስ ስምምነቱ ተማሪዎቹ ወደ ትምህርት ገበታቸው እንዲመለሱ ያደርጋል የሚል ተስፋም አለኝ ብለዋል
አገራችን ሰላም ሆና ልጆቻችን ወጥተው ይገባሉ ተማሪዎችም እንደልባቸው ይማራሉ እኔ ደግሞ በሰጥ ጠይቄ እመጣለሁ ቀድም ግን ቶሎ በቃ ቶሎ ወደ ቤቴ የአይሮፕላን ምናምን የሚያስፈራ ስለነበረ አሁን ግን እንደልቤ ወጣለሁ እንደልቤ እገራለሁ ተስፋም ለወደፊቱ ያለው ነው መስለም ይታየኝ ተማሪዎች ደግሞ የትምህርት ቤት አቋርጠው ቤት ቁጭ ስላሉ በየመንገዱ በእንጨት ክላሽ እየሰሩ ይሄ ምንድነው ስትለው ዲሽቃ ነው ጠላት ለማጥፋት ነው ይሄንን ያስኩት ጠላት ከጠፋ ትምህርት ገራለሁ ትምህርት ቤት ይከፈታል እያሉ ሲናገሩ ያሳዝኑ ነበር አሁን ይሄንን ከቀራ እነሱ ይማራሉ ማለት ነው
ስምምነቱ ተከትሎ የሰባዊ እርዳታ ወልስን መልኩ እየገባ እንደሆነ ሰምተናል ሌሎች መሰረታዊ አገልግሎቶችም እንዲከፈቱ እንጠብቃለን ሲሉም እኚህ እናት ተናግረዋል ለአሜሪካ ድምጽ ሙልጌታ ጽባህም መቀለ
ካቢና ቪኦኤ ከአሜሪካ ድምጽ ይከተላል በመከተል ደግሞ ወራዳ ስለተባለ የጤና አገልግሎት አስተጣጥን ለማዘመን ስላለመ የቴክኖሎጂ መላን ነግራችኋለን
ለአመታት ዩናይትድ ስቴትስ ውስጥ በህክምናው ዘርፍ በነርስነት ሙያ ያገለገለችው ሲስተር አይናዲስ ፍቃዱ ኢትዮጵያውያን ጤና ነክ ግልጋሎት የሚያዘምን ሐሳብ ይዘው ብቅ ካሉ ድርጅቶች መካከል አንዱ የሆነው ረዳት የጤና አገልግሎት የሰሜን አሜሪካ እንቅስቃሴዎች አስተባባሪና አማካሪ ናት የቅርብ ቤተሰብ አባላት የህክምና ክትትልና እንክብካቤ በሚሻ የጤና እክል ምክንያት ሲቸገሩ ከመያየት በመነሳት ድርጅቱ በታላቅ ወንድሟ አቶ ብሩክ ፍቃዱ መመስረቱን የምትገልጸው ሲስተር አይናዲስ አገልግሎቱ ከሀገር ቤት ርቀው የሚገኙ ትውልደ ኢትዮጵያውያን የቤተሰቦቻቸውን ጤና ለመከታተል እንዲችሉ የሚኖረው ፋይዳ የላቀ እንደሆነ ትናገራለች።
ምንድነው የምናረጋው? ሁለት አይነት ሰርቪስ አለ። አንደኛው ለማንኛውም ሰው ለማንኛውም እድሜ ግሩፕ ለማንኛውም ቦታ ኢትዮጵያ ውስጥ ክሊኒክ ቤዝ የሆነ ሰርቪስ አለ። ኢትዮጵያ ውስጥ እንደምታውቀው በባህላችን የተለመደ ነገር አይደለም። ሰው ተነስቶ ወደ ሐኪም ቤት ጀነራሊ አይሄድም ካላመመው ወይንም ደግሞ በጣም ክሪቲካል ኮንዲሽን ላይ ካልሆነ አንሄድም as a culture እና እሱን ካልቸር ለመለወጥና ኢትዮጵያ ውስጥ ኢትዮጵያውያን ወደ ሐኪም ቤት በተወሰነ ጊዜ እየሄድን ራሳችን ቼክ ማድረግ አለብን የሚለውን ሐሳብ ይዘን የተለያየ አይነት ፓኬጆች አሉ። ከ$34 ጀምሮ እስከ $400 ድረስ የሚያወጡ ፓኬጆች አሉ። የሚፈልግ ሰው መርጦ እነዛን ፓኬጆች አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድሞቻቸው፣ ለዘመዶቻቸው፣ ለዘመድ አዝማዶች ኢትዮጵያ ውስጥ መግዛት ይችላሉ። ዶሮና በግ የተለመደ ነው በአመት በዓል መግዛት። ሞር ኢምፖርታንትሊ ደግሞ የጤናን የመሰለ ነገር እንደ ስጦታ መስጠት በጣም የሚያስፈልግ ነገር ነው እና በዛ የተነሳ እነዚህ ፓኬጆች አዘጋጅተን ከኢትዮጵያ ውጭ ያሉ ኢትዮጵያውያን ለዘመዶቻችን፣ ለወንድም እህቶቻችን እንድንገዛ ኢንካሬጅ ለማድረግ ነው።
ረዳት ኢትዮጵያ ውስጥ በተገቢው ሁኔታ ያላደገውን በኢትዮጵያውያን ዘንድም እንደ መልካም ልምድ ሊያዝ የሚገባውን የቅድመ ምርመራን ባህል በማስፋፋት ረገድ የሚኖረውን ሚና ሲስተር አይናዲስ ታውሳለች።
ምሳሌ ሴቶቻችን 40 ዓመት ሲሞላን የጡት ኤግዛሚኔሽን ያስፈልገናል፣ ማሞግራፊ ያስፈልገናል እና በትንሹ management that's one example. Mammography, yes, for the Arbamatuana. When I'm going to colonoscopy, I'm saying between the Tarbaska and Samet Bando in Mills, when they want to say colonoscopy, yes, for the Ganal. But now, the colonoscopy, I'm getting under sugar kala, but I'm going to manage the direction. I was actually a mass market of button. And now, but then the end of the Tamilakata, and the package will show you.
የህክምና ባለሙያዎች የቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ቀድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁረኞች መልካም አማራጭ እንደሚሆንም ሲስተር አይናዴ ትናገራለች።
ሌላኛው ደግሞ ኢትዮጵያ ውስጥ የሚኖሩ እና ከቤት ውስጥ መውጣት የማይችሉ ወንድም እህቶቻችን አሉ። እናት አባት አያት በእድሜም ሆነ ያለ እድሜ ደግሞ አንዳንድ ሲትዌሽን ኮንዲሽኖች አሉ። ከቤት ውስጥ ወጥተን ሐኪም ቤት መሄድ የማይችሉበት ሁኔታ አለ። አንዳንዴ ደግሞ አልጋም ላይ ተኝቶ መገላበጥ የማይችሉበት ሁኔታ አለ። ለእንደዛ አይነት በሽተኞቻችን ወይንም ዘመድ አዝማዶቻችን ደግሞ ፓኬጅ አለን እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚኖር ሰው ይህንን ፓኬጅ መግዛት ይችላል። እና እኛ ምንድን ነው የምናደርገው? ሐኪሞች አሉን፣ ነርሶች አሉን፣ ፊዚካል ቴራፒስት፣ አምቡላንስ አለን። ዊ ሃቭ አ ሆል ፓክ ኦፍ ሰርቪስስ ሪሶርሶች አሉን። እና እነዛን ሪሶርሶች ይዘን በሽተኛ ቤት መሄድ እንችላለን እና ህክምና መስጠት እንችላለን።
አገልግሎቱ በህክምና ዘርፍ ለሚመረቁ ወጣት ባለሙያዎች ሊፈጥር የሚችለውን የሥራ ዕድል በተመለከተስ ምን እርባና ይኖረዋል ለሚለው ጥያቄ
ያው በኢትዮጵያ ውስጥ መሆኑ ይሄ ኦርጋናይዜሽን ኢትዮጵያ ውስጥ ሆኖ ኢትዮጵያን ማገልገሉ ብቻ ሳይሆን ኢትዮጵያውያን ፕሮፌሽናሎች አሉ ከማንም በማያንሱ አክቹሊ ማተር ኦፍ ፋክት ብሪሊያንት የሆኑ ነርሶች አሉ፣ ብሪሊያንት የሆኑ ሐኪሞች አሉ። የፕሮፌሽናል እና የኢንተለጀንስ ሾርቴጅ የለም ሀገራችን። እና ይሄንን እኛ እናውቃለን። እና ይሄ ኦርጋናይዜሽን መኖሩ it provides the opportunity the ኢትዮጵያውያን ፕሮፌሽናሎች እድሉን ይሰጣል። በሀገራችን ኢትዮጵያ ህዝብ ከኢትዮጵያ ወጥቶ መታከም የለበትም። ምክንያቱም ኢኳሊ ስኪልድ የሆኑ ሐኪሞችና ፕሮፌሽናሎች አሉ።
ረዳት አገልግሎት ኢትዮጵያውያን ጊዜው ሳይረፍድ የጤና መፍትሄ ለማግኘት መልካም አማራጭ እንደሚሆን የምታምነው ሲስተር አይናዲስ በተለይ ሴቶች ለጤናቸው ትኩረት ሊሰጡ እንደሚገባ ትመክራለች።
ኢትዮጵያውያን ያው በጣም የምንዋደድ ሰዎች ነን። ለኢትዮጵያ ህዝብ ቤተሰብ ማለት is everything. That's the meaning for life lies in our relationship with our families. Let's take care of each other. እንንከባከብ ራሳችንን እና ይሄ ቀርሚ ነው የሚጀምረው። ታመን በአምቡላንስ መሄድ የለብንም። እርሊን ጀምር ሴቶቻችን በተለይ የቤተሰብ ምሰሶ ነን። ስለዚህ ሌትስ ቴክ ኬር ኦፍ ራሳችንን መንከባከብ አለብን። ማሞግራፊያችንን ቼክ እናደርግ፣ ኮሎኖስካፒያችንን እናደርግ። ስኳር በሽታ ይኖርብን አይኖርብን እንወቅ። ሐኪም ሄደን እኔ እና እኛ ከኖርን ልጆቻችንን እንንከባከባለን። እኛ ከኖርን አባት እናታችንን እንከባከባለን። እኛን ደግሞ ተመልክተው ልጆቻችን በምሳሌ ይማራሉ። ስለዚህ ራሳችንን እንንከባከብ፣ እንደ ኢትዮጵያውያንነታችን ራሳችንን እንንከባከብ።
አሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ከአንድ የኪነ ጥበብ ሰው ጋር እናስተዋውቃችኋለን። ወጣቱ ማራኪ ግርማን የምናስተዋውቃችሁ የአዲስ አበባ ዩኒቨርሲቲ ያለፈለገ ሰላም የስነ ጥበብ ትምህርት ቤት የህትመት ውጤት የሁለተኛ ዓመት ተማሪ ነው። ማራኪ በግራፊክስ ጥበብ ስራዎቹ ለየት ባሉ ባህላዊና በቀለም ያሸበረቁ ስራዎችን በመስራት የራሱን ፍልስፍና ይዞ ብቅ ያለ ወጣት ነው። ከስራዎቹ ጋር በተገናኘ ከኤደን ገረሙ ጋር ቆይታ አድርጓል። በመቀጠል ይሰማል።
ስሜ ማራኪ ግርማ ይባላል። ለምሳራው ዲጂታል አርቲስት እና ትራዲሽናል ፔንቲንግ ላይ ነው የምሰራው። ካረንትሊ አዲስ አበባ ዩኒቨርሲቲ እየተማርኩ ነው። ፋይናንስ ፕሪንት ሜኪንግ እየተማርኩ ነው። አለል በሌላ ስሙ ፔንቲንግ ማለት እንደ ፔንቲንግ ሆኖ ግን የሚለየው ብዙ አይነት ሚዲየሞች ተጠቅሞ አርት ክሬት ማድረግ እንትን አርት ፎርም ኦፍ አርት ነው።
እንዴት ወደ ስዕል ጥበብ ወይም ደግሞ ወደ ግራፊክስ እንዴት ልትመጣ ቻልክ?
ከልጅነት ጀምሮ እኔ ጎረቤቶች ሳሊዎች ነበሩ እዛው አለል የተመረቁና ከልጅነት የነሱ እንትን አደረብኝ እና ከልጅነት ጀምሮ እንደማንኛውም ለመስቀልም ሆነ ለቤተሰብ ምናምን ስል ነበር። ከዛ ያው ኢትዮጵያ ውስጥ ትራዲሽናል ወይም ይሄ ባህላዊ ፔንቲንግ በቀለም መሳል አክሰሰሪ ምናምን ስለማይመች ሀሳቦችን ለመግለጽ ዲጂታል ፎርሙን ወይ ዲጂታል አይነቱን የሞከርኩት ሀሳቦችን በዛ መንገድ መግለጽ ጀመርኩ። እዛ ነው ወደ ዲጂታል የገባሁት።
አብዛኞቹ ስራዎች እንግዲህ በጣም ቀለም የበዛባቸው ከባህላዊ የኢትዮጵያ ስነ ልቦና ወይም ደግሞ ከመንፈሳዊ ነገር ጋር የተያያዘ ነገር ያላቸው በመታየት ብቻ ተለይተው ይሄ የሱ ስራ ነው የሚል አይነት ቅርጽ ይዘው የሚወጡ ናቸውና ለየት ብለህ መውጣት ችለሃል። ታይቶ ይሄ የሱ ስራ ነው ለማለት በሚቀል አይነት ዘይቤ ፈጥረሃልና እንዴት ነው ወደዚህ አይነት ያሳሳል ወይም የነሱ እና የቀለም መረጣ የገባው?
ጥሩ ጥያቄ ነው። ያው እንደማንኛውም ሰው መጀመሪያ ወደ አርት ፎርም ሲገባ ብሎታውን ለመቻልና ሐሳብ ለመግለጽ ነው። ከዛ ቀስ በቀስ የአይነት የራስ አይነት አይዴንቲቲ ይሉታል ፈረንጆች ማንነት የሰለ ማንነት የጥበብ ማንነትን ለማግኘት ታይም ፈጅቷል። የሆነ ከሚመቸኝ አይነት ነገር እኔ ከሚሰበኝ አይነት ነገር በብዙ አመት ያመጣሁት ነገር ነው እና ያው የኢትዮጵያም ካልቸር በጣም እንደሚታወቀው በጣም ኃይለኛ ደማቅ ከለሮች እና በቴክኒካል እንትኑ ደግሞ ፕራይመሪ ይሄ ጠንከር ያሉ ደማቅ ከለሮችን ይጠቀማልና በመንፈሳዊም አምቦርድሩክ ተዋዶ አሳሳል በክርስቲያኖች ወይ በተከነቶች ላይ የሚታየው ስል ጋባጅ ነው ላይንና ያው የሀገርም ኢንፍሉዌንስ የሀገርም ነገር እንትን ብሎብኝ ነው ወደዛ የገባውበት ነገርና ያው በክርስትናም ኦርቦርደር ስፔሲፊክሊ ለተወጪ ስለ ነበሩ ያው በዛ ስላደኩ ያንንም ለመስራት ይገፋፋኝ ነበር። በጣም መንፈሳዊ ሳይድ ይገፋፋኝ ነበር ሐሳቦችን ከዛ ሐሳብ ለመውሰድ ማለት ነው።
አንተ ስራዎችን ማቅረብ ከጀመርክ ምን ያህል ጊዜ ሆነ? ስኬት ናቸውስ የምትላቸው ነገሮች ምንድናቸው?
ስራዬን ያው ማቅረብ የጀመርኩት አሁን ሶሻል ሚዲያ ማለት ወይ ኢንስታግራም ወር ፌስቡክ ፈኔ ከከፈትኳቸው ቀኖች ጀምሮ ነው። ኤግዛክት ትክክለኛ ቁጥሩን ባላቆም ከአምስት አመት በፊት ስድስት አመት አካባቢ ላይ ነው ለህብረተሰብ ማቅረብ የጀመርኩትና የነበረኝም አማራጭ በሱ በሶሻል ሚዲያው በኩል ነበርና በዛ ዙሪያ ላይ ነበር ያቀረብኩ የነበርኩትና ትኬት ብዬ ማስበው ነገር መጀመሪያ ሁሌ ማርቴ ላይ እውነት አዘል ቢሆን ብዬ ማስባቸው ነገሮች ናቸው መሳል እንፈልገው ወይ መግለጽ እንፈልገውና እውነት መስሎ ካልታየኝ ካላመንኩበት ሐሳቡ ላይ የመሳልን እኔ ብዙ አይደለምና ያው በስዕል ዙሪያ ላይ እያደኩ ስመጣ ይሄንን አስተሳሰብ በማዳበሬ ለኔ አንድ ስኬት ነው ብዬ አስባለሁ። እንደዚህ አይነት አርቲስት ሆኜ በመገኘቴ ማለት ነው። ሁለተኛ ነገር ደግሞ ብዙ አይነት ሰዎች የሰራውላቸው ሰዎች ቡከዘራውን በጣም ማከብረው ዲያቆን ኖክ ባለ ሰባኪ አለ ኦር ፒቸር ለሱ ቡከዘር ሰርቼለታለሁና በጣም ትልቅ ስኬት የምለው ጊዜ ነው ከብዙ እንትኖቼ ማለት ነው። እና
ስዕልህን ለሚያይ ሰው ደግሞ አርቲፊሻል ኢንተለጀንስ ወይም ኤአይ ተብሎ የሚሳሉት ስዕሎች ጋር የመመሳሰል ነገር አለው። እሱን ጥበብ እንዴት ነው ሞክረኸዋል ወይም ከዛ ጋር የማቀናጀት ሀሳብ አለ? እንዴት ታየዋለህ? እስቲ እሱን ነገር ንገረኝ።
ይህን ጥያቄ ከዚህ በፊትም የቅርብ ጓደኛዬ ጠይቃኝ ነበርና ሞክሬው አውቃለሁ። ኤአይ በጣም ኃይለኛ እና ጠቃሚም እንደሆነ ተረድቻለሁ። እናም እንደዛም ሆኖ ምንም ኃይለኛ የሆነ ነገር ጉዳት ይኖረዋል ብዬ አስባለሁ። እንደምንም ኃይለኛ ነገር ፈጠርኩልኝ ጉዳት ይኖረዋል ብዬ እንትን እላለሁ። እና በዛ ዙሪያ እንዲሁም አንድ ስራ ሰርቼ ነበር እና ኤአይ ላይ ያተኮረ ነገር ማለት ነው። እና ጠቃሚ መሳሪያ እንደመሆኑ ጉዳቱንም ማሰብ አለብን ብዬ አስባለሁ። እስከ መጨረሻው ይቅር አልልም፣ ግን ስንጠቀመው እኛ እንዳይጠቀመን ማሰብ አለብን ብዬ አስባለሁ። አሁን ቴክኖሎጂ ከተባለ እኛንም የሆነ እስከ መጠቀም እየደረሰ ነው አሁን ባለንበት ጊዜ ላይ። እና ያው ሁለት አይነት ሀሳብ ነው ያለኝ በዚህ ዙሪያ። እና አሁን ዲፕ ፌክ የሚባል አለ የአይፎን ሙፍ አርት ሆኖ በጣም ኢስትሪ ሊያበላሽ የሚችል አይነት የሆነ ነገር ሀፕን አድርጎ ከብዙ አመት በኋላ ብዙ አይነት የሱ ቪዲዮዎች ቢኖሩ ሰዎች እንዳይረዱት የማድረግ ሚስሊድ ሊያደርግ ይችላል ኢስትሪንና በዛ ዙሪያ በጣም ኮሸስ መሆን አለብን ኦር ማሰብ አለብን ከመስራታችን በፊት ይያስዋል።
ጥቂት አንድ ሁለት ካየኋቸው ስራዎች እንደም ዋንስ ቼል ጠይቀ ለምሳሌ
እሺ
ረሃብን አስተምራችኋለሁ ነሚል አንድ ተጻለጅ ያለበት የሞሴች ንብ ያለችበት ግን ደግሞ ከንብ ቀፎ ውስጥ ማር የሚፈስበት ልጅ ሰርተሃል። ምንድነው የዚህ ስዕል መልእክቱ? ሐሳቡ ምን ነበር?
ይህ መልእክቱ እኛ ልጆቻችን ዝልስ ቤተሰቦቻችን ወይም እኛም ቤተሰብ ስንሆን ስንፍናን የማስተማር ነገር አለ ብዬ አስባለሁ። እና ስንፍናን እንዳይማሩ ማሩ ማለት ጣፋጭ ነገር ነው ሐሳቡ ይጣፍጥ ነገርና ሲጣፍጥ የሆነ ነገር የመምረሩ ነገር አለ እና አንድ ነገር ከመምረሩ በፊት ማሳየት ረሃብን ማሳየት አለብን የሆነ አንድ ነገር መጣፈጥን እንድናመሰግንም ይጠቅማቸዋል ተብሎ የሚደረግ ነገር ወር ለኛ የሚደረግ ነገር ያው እኛም ልጅ እንደመሆናችን የሚደረግ ነገር ሊጎዳ ይችላል ብሎ መታሰብ አለበትና ሳህኑ መሰበሩ የሚያሳየው ልጆች ታታሪነትን እኛ ሰዎች ስንማር እንሰንፋለን ከሆነ ሰዓት በኋላና መታተርን እንድናይ ትንሽ መከራን ማየት አለብን ፈልገ ነው ባይሆንም አንድ ነገር ራሳችንን መቆጠብ ሊሚትድ ፍሪደም ላይ አመናል የሆነ ፍሪደም የሚገኘው ይሄ ማስቦ ሲቆጠብ ነውና ልጆቻችንን እናሳድግ። በምግብ አኳያ ራሱ ልጆች በጣም አሁን ይጃገርም ሲታይ ውፍረት ብዙ አይነት በሽታ ያጠቃቸዋልና ሊትራሊ ራሱ ከተወሰደ ነገሩ ልጆች ይጎዳሉ ፓረንታቸው ከቤተሰቦቻቸው ከሚያሳዩአቸው ነገርና ከዛ አኳያ ነው ተመስርቼ ይሳሉ። እዛ ስዕል ላይ ንብ አለችና ታየው አለበገርነት ስራ ታታሪነት ነው የምታሳየው ሲምቦሏ ማለት ነው ወይም ማለት ስንፍና እያጠቃን ነው አይነት ነገር ነውና እንደ ንብ እንጠንቅር ንብን አንግደላት አይነት ነገር ነው ሐሳቡ።
እሺ ስራዎችህን እንግዲህ በቀጣይ እንደምን አይነት መልኩ ነው ሰዎች እንዲያገኙዋቸው ለማድረግ ያሰብከው? ምን ታስባለህ? ህልምህ ምንድነው?
አውጪ ከዚህ በኋላ አንድ ያዘጋጀው ያሰብኩ አንድ ሶሎ ኤግዚቢሽን ወር የግል ኤግዚቢሽን ለማዘጋጀት አስቤያለሁ እና እንዳሁኑ ዲጂታል ብቻ አይደለም የሆነው ማህበረ ገጽ ላይ እንዳለው ዲጂታል ብቻ ሳይሆን ሰዎች ፊዚካሊ መጥተው ትራዲሽናል ሆነ በኦይል ቀለም የሚሰራ ኢንስታሌሽን የሚባል አይነት አለ 3D ሆኖ ሰዎች ራሳቸው ገብተው ኢንተራክት የሚያደርጉበት አይነት ፎርም ኦፍ አርት ነውና እንደዛ ለመምጣት አስቤያለሁና ማስተላለፍ ፈልገው በአርት ዙሪያ የኔ አርት እንዲያስተላልፍ ፈልገው እውነትን ነው ዙሪያ ላይ ነው ሰዎችን ያጠነጥኑ ሞክረው።
እሺ እሺ ቴንክ ዩ በጣም ማራኪ
ቴንክ ዩ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶው ተከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችንን ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ወደ እናንተ የሚቀርቡ ወጣቶችን የሚመለከት መሰናዶ ነው። በመቀጠል ደግሞ በካታር በመካሄድ ላይ ስላለው የዓለም ዋንጫ የተወሰኑ መረጃዎችን እናጋራችኋለን። በካታር በመካሄድ ላይ ያለው የዓለም ዋንጫ ሊጠናቀቅ 8 ያክል ጨዋታ ብቻ ነው የቀሩት። የሩብ ፍጻሜ ጨዋታዎች ነገና ከነገ ወዲያ ይቀጥላሉ ተብሎ ይጠበቃል። በነገ ዕለት ክሮሺያ ከብራዚል ጨዋታ ይኖራቸዋል። ዛ እንዲሁም ደግሞ ክሮሺያ እና ብራዚል የሚጫወቱበት ቦታ የኤጁኬሽን ሲቲ ስቴዲየም ይባላል። በዛ ነው እንግዲህ የሚገናኙት። ብራዚል 5 ጊዜ ዓለም ዋንጫን አንስታለች። የክሮሺያ ቡድንም ደግሞ ከአውሮፓ ገናና ቡድኖች መካከል አንዱ እንደሆነ ይታወቃል። ስለዚህ ከባድ ፉክክር እንደሚገጥማት ይጠበቃል በነገው ጨዋታ። እሱን ተከትሎ ኔዘርላንድስ እና አርጀንቲና የሚያደርጉት ጨዋታም በጉጉት ይጠበቃል። ከጅማሩ አንስቶ በተቀናጀ ቡድንነቱ የብዙዎችን ትኩረት የሳበው የኔዘርላንድስ ቡድን በሳውዲ አረቢያ ድንገተኛ ሽንፈት ከገጠመው በኋላ እለት እለት ራሱን ካጠናከረው የአርጀንቲና ቡድን ጋር የሚያደርጉት ጨዋታም ሌላ በጉጉት የሚጠበቅ ስፖርታዊ ክንውን ነው። በሉሲየል ስቴዲየም ነው ይሄ ጨዋታ የሚከናወነው። ቅዳሜ ዕለት ሞሮኮ ከፖርቱጋል፣ እንግሊዝ ከፈረንሳይ እንዲሁ በተመሳሳይ ይጫወታሉ። እነዚህን ጨዋታዎች ውጤት እየተከታተልን በገጻችን ላይ እናጋራለን። ወደ ሌሎቹ የዓለም ዋንጫን ወደሚመለከቱ አጫጭር ዜናዎች ስናልፍ የፖርቱጋል ብሔራዊ ቡድን ክርስቲያኖ ሮናልዶ ቡድኑን ለቆ ለመመለስ ዝቷል የሚለውን ዜና አስተባብሏል። ባልተለመደ ሁኔታ ሀገሪቱ ከስዊዘርላንድ ጋር በነበራት ጨዋታ በተቀያሪ ወንበር ላይ ታየው ሮናልዶ ቡድኑን ለቆ ወደ ሀገሩ ለመመለስ ጥሯል እየተባለ ሲነገር ነበር። ይሁንና የሀገሪቱ ብሔራዊ ቡድን ይሄ ዜና ትክክል አለመሆኑን አስተውቋል። በለቱ ሮናልዶን ተክቶ የገባው ጎንጋሎ ራሞስ በስዊዘርላንድ ላይ ከተቆጠሩ 6 ጎሎች መካከል 3ቱን እንዳስቆጠረ ይታወቃል። በሌላ ዜና የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ኤንሪኬ ከስልጣናቸው መልቀቃቸው ተሰምቷል። ስፔን እንግዲህ እንደሚታወቀው ከጥቂት ቀናት በፊት ከሞሮኮ ጋር ባደረገችው የጥሎ ማለፍ ውድድር በፍጹም ቅጣት ምት በአጠቃላይ ውጤት በሞሮኮ 3-0 ተሸንፋለች። ጠንካራ ቡድን ቢኖራትም ያንን ደረጃ ግን ማለፍ አልቻለችም። ያንን ተከትሎ ነው እንግዲህ ሉዊስ ኤንሪኬ ከስልጣናቸው እንደለቀቁ ወይም ከአሰልጣኝነት ኃላፊነታቸው እንደለቀቁ እየተሰማው ማለት ነው። እንግዲህ ሌሎች የዓለም ዋንጫውን የሚመለከቱ ዜናዎችንም በገጻችን ላይ እናጋራችኋለን። እናንተም እየሄዳችሁ እንድትከታተሉን እንጋብዛለን። ጥቂት ደቂቃዎች ይቀሩናል። ጥቂት ደቂቃዎችን አጭር ሙዚቃ ሰምተን እንመለሳለን። ጣቢያው የአሜሪካ ድምጽ ስከታተሉት የነበረው ደግሞ ጋቢና ቪኦኤ በመስተንግዶ አፍታሙ ስዩም፣ በድምጽና በምስል ምህንድስና ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። መልካም ምሽት ይሁንላችሁ።